Voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ኢትዮጵያውያን በሚኖሩባቸው የተለያዩ የዩናይትድ ስቴትስ ከተሞች ካናዳና አውሮፓንም ይጨምራል።
በተለያዩ ጊዜያት በኪነ ጥበብ ሰዎቻችን የሚቀርቡ የሙዚቃ ድግሶች አይነተኛ መለያቸው ይመስላል።
ብዙ ሺህ ኪሎ ሜትሮች ከአገሩ ቢርቅም ቀልቡን ከቀየው ሳያርቅ
የሚሸነፍለትን ባህልና ወግ በልቡ ይዞ በሚዞረው ወገናቸው የመናፈቅ የመወደዳቸውን ያህል
የሚናፈቁ ትዕይንቶቻቸው ግን ዘውትር ዘግይተው ብዙ አስደግድገውና አበሳይተው ለእይታ የሚቀርቡበት ጉዳይ ዛሬም ከታዳሚው ሕዝብ የታረቀ አይመስልም።
በቅርቡ በሲያትል ዋሽንግተን በተካሄደው 34ኛው የሰሜን አሜሪካው የኢትዮጵያውያን ዓመታዊ ክብረ በዓል የገጠመውም የዚሁ የሰነበተ አጉል ድርጊት ፍሬ ይመስላል።
ኩለሬት አካባቢ ሆቴል ሄጄ ጃኪ ሮሲን አብነት አጎናፍርና የዛይን ባንድን ሙዚቀኞች ይዣቸው መጥቻለሁ።
ዛይን ባንድን ይዘዋል ሄደ ሚድናይት። የዛይን ባንድ አባላት ውጭ ነበሩ። በሁለት መኪና አንድ ላይ ነው ተጓዝ ነው።
በታዳሚው ላይ ከደረሰው ሰዓታት የዘለቀ እንግልት በተጨማሪ ያልተለመደ ትርምስ በታየበት ትዕይንት ጉዳይ
ትችቱ ከተሰነዘረባቸው ወገኖች የመድረኩ አሰናጅና ከሙዚቃ ባንዶቹም ባንዱ የተወከለ ሙዚቀኛ ናቸው በየተራ የሰማችኋቸው።
ጠበቅ ያለ ክርክር እናም ለደረሰው ጉዳት ከፌዴሬሽኑ በተጨማሪ ኃላፊነት የሚወስድ ወገን ካለ እንሰማለን።
ሐሳቡ እኮ ኑሮህ ኢትዮጵያ ውስጥ የት ሄደም ታቀርበው ሁሉ ግራ ይገባል። ጋዜጣ ላይ አትጽፈውም ያሉት ጋዜጦች አንድና ሁለቱ ነዋል። ወደ ሬዲዮ አትሄድም እነሱም ብዙ ስጋውን በልተው ነው። ከዛ በኋላ ጉዳይ ላ የእውቀት ማዕከላት መድረኮች እያዘጋጁ አይደለም ያሉ ትንሽ መጽሐፍት ነው። እሱም ደግሞ ውድ ነው። እኛ ሀገር አንዳንድ ጊዜ ቢራ ብታምርት ይቀላል። እኛ ሀገር መጽሐፍ ከምታምር
የአገር ጉዳይ የተሰኘው ቅንብራችን እንግዳ ቢሮችን ጎራ ያለው ከጥቂት ሳምንታት በፊት ነው።
በያ ሰሞን ታዲያ በፌስቡክ የቀጥታ ስርጭታ ችን ካያችሁት እንግዳችን ጋር የነበረንን ወግ
የራዲዮውን ግን በተለያዩ ወቅታዊ ዝግጅቶች ሳቢያ አዘግይተን ነበርና ዛሬ ይሰማል።
እንግዳችን ሙሐዘ ጥበባት ዲያቆን ዳንኤል ክብረት አሁን ዛሬ አብሮን ያመሻል።
ሌላም የድንገት እንግዳ አለን። ታዋቂ ድምፃዊ
የንጉሥ ያክሊሉ መስኮት አዲስ በታሪክ ማስታወሻው አንድ የስፖርት ሰውና ራቅ ወደ ዓለም ጊዜ በሐሳብ ይወስደናል።
ጊዜያችን እንደፈቀደ የሚቀርቡ ሌሎች ቅንብሮችም አሉን። አድማጮቻችን
ጤና ስጥልን፣ እንደምናመሻችሁ ክብራትና ክብራት አድማጮቻችን።
ከዛሬ እሁድ ነሐሴ 7 2009 የራዲዮ መጽሔት ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደነን
ንጉሶ ታምሬ በምሽቱ አየር የሚናኙትን የእሁድ ድምፆች ያዋድድልናል።
እንደምን አመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪ ሲናገሩ በሻርሎትስቪል ቨርጂኒያ ነጭ አክራሪዎች የጠሩትና ደም ያፋሰሰው ሰልፍ ለሽብርተኝነት የሚሰጠውን መመዘኛ ያሟላል ብለዋል። ኤችአር ማክማስተር ከኤቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ትላንት ሰልፉን ተቃውሞ በወጡ ሌሎች ሰዎች ላይ በመኪና ጥቃት መድረሱ ከዚህ ጥላቻ ጋር በተያያዘ የተፈጸመ የወንጀል ተግባር ነው ብለዋል። በጥቃቱ አንዲት የ32 ዓመት ሴት ሞታለች፣ ሌሎች 19 ጉዳት ደርሶባቸዋል። ሁከቱን ከአየር ይከታተሉ የነበሩ ሁለት የቨርጂኒያ ፖሊስ ሄሊኮፕተር አብራሪዎችም መሞታቸው ተዘግቧል። በሌላ ከዚሁ ጋር በተያያዘ ዜና ፕሬዚደንት ዶናልድ ትራምፕ ትላንት ቀኙን አንድ እናድርግ ሲሉ የአሜሪካ ነጭ ብሔርተኞች የጠሩትና ደም ያፋሰሰውን ሰልፍ ባለማውገዛቸው በመላው የዩናይትድ ስቴትስ ፖለቲከኞች ዘንድ ክፉኛ እየተተቹ ነው። አብዛኛውን ጊዜ የሽብር ጥቃቶች ሲፈጸሙ ፈጥነው አስተያየት በመስጠት የሚታወቁት ትራምፕ የትላንቱን የነጭ ጽንፈኛ ቡድኖች ሰልፍ በአጠቃላይ ቢያወግዙም የትላንቱን ሰልፍ ያደራጁትን አብዛኞቹ የእርሳቸው ፖለቲካ ደጋፊዎች የሆኑትን አክራሪዎች ግን አላወገዙም። ነጭ ብሔርተኞቹ በሰልፉ ላይ ጥቁሮችን፣ አይሁዶችንና ሴቶችን በግልጽ እንደሚጠሉ የሚያሳዩ ሰሌዳዎችን ይዘዋል፣ መፈክሮችንም አሰምተዋል። በዩናይትድ ስቴትስ የቀኝ አክራሪዎች መሪ ሪቻርድ ስፔንሰር በናዚ የሰላምታ አሰጣጥ ስርዓት ሄይል ትራምፕ እያሉ ይጮኹ የነበሩትን በመቶች የተቆጠሩ ሰልፈኞች መርቷል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በትንሹ 1000 የሚሆኑ ደጋፊዎች በወቅቱ ፕሬዚደንት ኡሁሩ ኬንያታ የተሸነፉትን የተቃዋሚዎች መሪ ራይላ ኦዲንጋን አስተያየት ለመስማት ዛሬ በናይሮቢ ኪቤራ እየተባለ በሚጠራው መንደር ተሰብስበው ነበር። በዚሁ ስብሰባ ላይ ኦዲንጋና የናሳ ጥምረት ፓርቲ አባላት የተናገሩት ያሸነፉት ምርጫ የተሰረቀባቸው መሆኑን ነው። ይህንኑ አቋማቸውንም ለደጋፊዎቻቸው በድጋሚ አረጋግጠዋል። ኦዲንጋ በተለይ ወደዚህ ስፍራ የመጣ ነው ትላንትናና ከትላንት በስቲያ የተፈጸሙ ሁኔታዎች በጣም ያሳዘኑን መሆኑን ለመግለጽ ነው። የተጎናጸፍነውን ድል ሊሰርቁ ይፈልጋሉ። እንደገና ይብስ ብለው ሕዝባችንን ለመግደል ይመጣሉ። ይህ በእንግሊዝኛ ኢምፒዩኒቲ ማለትም በሰሩት ወንጀል አለመጠየቅ ነው ብለዋል። የኬንያው ፕሬዚደንት ቃል አቀባይ ማኑዋ ኢሲፒሱ ግን በተቃዋሚዎች የቀረበውን ክስ ውድቅ ያደርጋሉ። ፕሬዚደንቱ በማያሻማ ሁኔታ በምርጫው አሸንፈዋል። ይህንንም የዓለም አቀፍና አገር ውስጥ ታዛቢዎች አረጋግጠዋል ሲሉ አስገንዝበዋል። የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ትላንት ባወጣው መግለጫ ከምርጫው በኋላ በተፈጠሩ ግጭቶች 24 ሰዎች ሕይወታቸውን አጥተዋል ብሏል። ለዚህ ምክንያቱም ፖሊስ የተቃዋሚው ፓርቲ ጠንካራ ይዞታዎች ባሉባቸው እንደ አንዳንድ የናይሮቢ ከተማ አካባቢዎችና ምዕራብ ኬንያ በሚገኙ እንደ ኪሱሙ፣ ሆማቤይ፣ ሚጎሪና ሲያያ ጥይት በመጠቀሙ ነው ሲል የሰብአዊ መብቶች ኮሚሽኑ በመግለጫው አብራርቷል። ላለፉት በርካታ ዓመታት በሽሽት ላይ የነበረው አንድ ከፍተኛ የሶማሊያ ነውጠኛ ቡድን አባል ከርቶ ዛሬ ጠዋት እጁን ለመንግሥት መስጠቱን የሀገሪቱ የደህንነት ባለሥልጣናት ለአሜሪካ ድምፅ ተናግረዋል። አቡ ማንሱር በመባልም የሚታወቀው ሙክታር ሮቦ አሊ ለመንግሥቱ ተወካዮች እጁን የሰጠው ተደብቆ በነበረበት አባል በተባለ መንደር ውስጥ ነው። ከዚያም ወደ አካባቢው ትልቅ ከተማ ወደ ሁዱር ተወስዷል ተብሏል። ሙክታር ሮቦ አሊ የአልሻባብ ቃል አቀባይ፣ የመከላከያ ሹም እና የቡድኑ ምክትል መሪ እንደነበር ተዘርዝሯል። በመጨረሻም በኢትዮጵያ የቱሪዝም እንቅስቃሴን መጠንሰስና መጎልበት ግንባር ቀደም ሚናውን የተጫወቱት የአቶ ሀብተ ሥላሴ ታፈሰ የቀብር ሥነ ሥርዓት ዛሬ ተፈጽሟል። የ13 ወር ጸጋ በሚለው መለያ መፈክር ኢትዮጵያን ማስተዋወቃቸው በዘርፉ በአጠቃላይም ዘመን ተሻጋሪ አስተዋጽኦ ማድረጋቸው ተገልጿል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ምንም ከሌለበት ተነስተው በኢትዮጵያ የቱሪዝም እንቅስቃሴ መኖሩን አሳዩ። አንድ ብለው ጀምረው ዘርፉ እንዲስፋፋ እንዲጎለብት አደረጉ። የኢትዮጵያ የቱሪዝም አባት የሚል ስያሜ የተሰጣቸው ሀብተ ሥላሴ ታፈሰ ሰሞኑን ከዚህ ዓለም በሞት የተለዩት የኚህ ስመጥር ኢትዮጵያዊ የቀብር ሥነ ሥርዓት ነው ዛሬ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተፈጸመው። በቀብር ሥነ ሥርዓቱ ላይ የተገኙ ተናጋሪዎች፣ ለአሜሪካ ድምፅ አስተያየት የሰጡ ሌሎች ይህንኑ አስተዋጽኦ አንጸባርቀዋል። የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደ ማርያም ከተናጋሪዎቹ አንዷ ነበሩ።
አቶ ሀብተ ሥላሴ ታፈሰ የነበራቸው የአገር ፍቅር ስሜትና በተግባር የተገለጠ ውጤት፣ ከሁሉም በላይ ደግሞ ለቱሪዝም ኢንዱስትሪው ጅማሮና እድገት ያበረከቱት አስተዋጽኦ በቀጣይ ትውልድ ሁሉ ሲታወስ የሚኖር ሕያው ምስክር ነው።
ባደረባቸው ህመም በሕክምና ሲረዱ የቆዩት አቶ ሀብተ ሥላሴ ታፈሰ በ90 ዓመታቸው ከዚህ ዓለም በሞት የተለዩት ባለፈው ረቡዕ ነሐሴ 3 ቀን 2009 ዓ.ም ነው። ሰፋ ያለውን ዘገባ በነገው ዕለት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ የምሽቱ ዜና በዚሁ ይጠቃለላል።
ወደ ምንም የሚያደርሰው መንገድ ቸኳይ የሚመስለው ፈጣን የሚመስለው በውልውል መኪና በፋሽን መጫሚያ ወይም በባዶ እግሩ ሽውልም የሚለው
ይሄ ሁሉ ምሁር ይሄ ሁሉ ማየም መንገዱን የሞላው ከታችም ከላይም ሲመላለስ እንጂ ሲደርስ አይታይም።
ምጥን ግጥም ላፍ ምጥም
ለሳምንቱ ምርጥ ግጥምነት በበቃችው ወደ ምንም የሚያደርሰው መንገድ በተሰኘችው የውቁ ገጣሚ በእውቀቱ ስዩም ግጥም ፕሮግራማችንን ጀምረናል።
እለቱ እሁድ፣
ፕሮግራሙ ራዲዮ መጽሔት፣ መጽሔት በራዲዮ ነው።
የአየር ሞገድ ገጾች ሊገለጡ
ንባቡን በጆሮ ልናሰማ እንደማለት።
አሁን ደግሞ የመክፈቻውን ስልት እናስከትል።
ሌቱን ሳይቀኑን ሳይከላይ እስተጉረመርም ሰማይ ከሰማይ አይንም አይዘጋ ከተው መች እንቅልፍ ለሰኔ በሰኔ እንቅልፍ የለው አይኔ ሰኔ ለኔ ሲያስገመግኝ አገሬ ሰማኔ እንግዲህ ሞፈሬን ከበሮቼ ላጥመድ በማለዳው ተነስቼ ሌቱን ሳይቀኑን ሳይ ከላይ እስተጉረመርም ሰማይ ከሰማይ አይን ማይዘጋ ከቶ መች እንቅልፍ ለሰኔ ጨቀያ ፈሩላ ስምየቶሎ የማለዳው ጤዛ የጣናት ይመስል ጉዳሳየኛ ኔ መለክ የምትመስል አዋለችው የቺ መለክ መሳዬ ቆሚ አይን አይኗሳል አገሩን ከተማሆነ ጉድም ታሰኝ ቆንጆ
ታዋቂው ድምፃዊ ጎሳዬ ተስፋዬ ነው። አድማጮች፣ ሰኔ የተሰኘውን ዜማውን ያቀነቀነልን
ጎሳዬን እናመሰግናለን።
አሁን የአገር ጉዳይ ይቅደም።
ከቶ እስከ አገር ጉዳይ ምን ሊቀድም?
ታዲያ የፕሮግራሙ መጠሪያ ነው የአገር ጉዳይ።
አሁን የአገር ጉዳይ ቀደም ብለን ካስተዋወቅ ናቸው ወዲሁም በቀደመው ፕሮግራማችን አድማጮች ምነው ቀረ ካሉን አነጋጋሪ የኢትዮጵያ ጉዳዮች ላይ የሚያተኩር ተሰሚነት ያላቸው እንግዶች የምንጋብዝበት ፕሮግራም ነው። ከዚህ ቀደምም እኚህ እንግዳችን የኔ ነገር እንግዳችን አንተ ቀርቦ ነበር።
አንተም ትችላለህ፣ ችግር የለም። አንተ ልጁንም ህፃንም አንቱ ነው የምትለው።
በቃለ ልልስ ግን አንተ ብያለሁ። አዲሱ
መዋዘ ጥበባት ዲያቆን ዳንኤል ክብረት ነው የሚቀለው። እንደውም ከማዕረጉም ስሙ ብቻ ቢጠራ ነው
ዳንኤል ክብረት ብቻ
በትህትና ማለት ነው። እሺ፣
በያ ሰሞን በፌስቡክ በቀጥታ ስርጭት ባቀረብንበት ጊዜ እዚህ ሀገር ሲመጣ ኢትዮጵያ ሽልማት አግኝቶ ነበርና ስለዛ ምጥን ዝግጅት በራዲዮ መጽሔት አሰምተናል። ከሱ አለፍ ብለን በቀጥታ ወደ ዝርዝር ውይይት ነው የምንገባው።
እንግዲህ እንግዳችን ቢሮአችን ጎራ ካለ ሰነባብቷል።
ዛሬ
ቀሪውን
እናሰማለን።
ዲያቆን ዳንኤል፣ ወደ ጽሁፎችህ እንግባ እስኪ። በበርካታ ርዕሰ ጉዳዮች ላይ ተጽፋለህ፣ በእምነት፣ በማህበራዊ ጉዳይ፣ በባህል፣ በፖለቲካ። ትርምሱ በነበረ ሰዓትም በፕሮግራማችን ቀርበህ መንገድ የሚያሳዩ ሰዎች በጭንቀት በውጥረት ውስጥ ሳሉ አሻግረው ማየት የሚችሉባቸው ሀሳቦችን ከሚፈነጥቁ ሰዎች አንዱ ሆነህ ቀርበህ የበኩልን ሀሳብ ሰጥተሃል። ይሄ የሚያበረታታውን አርአያ የሚሆነውን አዲሱ የሰራውን የሚቀጥለው የሚረከበውን የምታደርጉትን ያህል በሚዛን መተቸትም ማህበራዊ ትችትም አግባብ ነውና ደፍረህ የምትጽፍበት ነገር ይታያል። ይሄ በቀጥታ መናገር፣ በቀጥታ የሚያምኑትን ለበጎ ዓላማ ማድረግ ከየት መጣ? እንዴት ተቻለ?
ምንስ አስከተለብን? ከመንፈሳ ሆነ ከዓለማዊ ሰዎች ይሄ መጣ ብዬን የማምነው ያደጉበት አስተዳደግ ነው። አሁን ብዙ ስለማይነገር ነው እንጂ በቤተ ክህነት ውስጥ የነበሩ ሊቃውንት እንደዚህ ነው የነበሩት። ሚዛናዊ ሆነው በእውቀት ላይ ተመስርተው ግን ያደሉ ለገጽ እንደሚባለው ለማንም ሳይደሉ እነቱን ነው የሚናገሩት የነበረው። ቀኔዎቻቸው ይሄን ነው የሚነግሩን፣ ሌሎችን ጉዳዮች ይሄን ነው የሚነግሩን። እና እኔ የነዛን ሰዎች መስመር መከተል አለብን ብዬ በራሴ አምናለሁ። በቃ እነቱን ይዞ ግን ደግሞ እናቶቻችን የሚያደርጉት ነገር አለ። አንድ ሰው የወፍ በሽታ ያዘው ሲባል አሁን በአገራችን ወፏን ሲበላ ነው የሚድነው ይባላል በባህሉ። ግን ወፏን ዝም ብሎ ወፍ ናት ተብሎ አይሰጠውም። እንደ ዶሮ ተሰርቶ በጣም በልዩ ሁኔታ ተዘጋጅቶ እሱን በልቶ የበላው ወፍ ነው ሲባል ሲደነግጥ ያኔ ነው የሚድነው ይባላል። ስለዚህ አንድ ነገር ይዘቱ ብቻ ሳይሆን አቀራረቡ ወሳኝ ነው። ሰውየውን አስደንግጦ ብቻ ሳይሆን እንዲሰማህ መጀመሪያ አድርገህ ከዛ ሰምቶ መቼም ሰው አንድ ጉዳይ እየሰማና ወፍጮ ቤት የሄደ ሰው እንደ ቀድሞ አይሆንም ይባላል። አንድ ሰው ሰምቶ መቶ መቶ ሀሳብን ላይቀበለው ይችል ትንሽ ትንሽ ቢሆን ሰው ነው። ወፍጮ ቤት የሄደም ሰው እህል ባያስፈጭም ደርሶ እስከመጠን ትንሽ ዱቄት ይነቀዋል። አልነካኝም ማለት አይችልም። የመጠን ጉዳይ ነው። ስለዚህ የሆነ ሀሳብ ማቅረብ ያስፈልጋል፣ ግን እንዲሰማው አድርጎ ማቅረብ ያስፈልጋል በሚለው ነው የኔ ትልቁ ነገርና በዛ መልኩ ብዙዎቹን ምን አይነት ነው ህዝቡ የሚፈልገው? ለምሳሌ ህዝቡ ብዙ ተረቶች፣ ብዙ አባባሎች፣ ብዙ ባህሎች አሉ። ስለዚህ እሱ መጠቀም መቻል አለብን። ያ ከሆነ ተራው ሰው ሊረዳው ይችላል። እኔ ስጽፍ ተራው በጣም ምንም ያልተማረው ሰው ልዩ ሲያነብለት እንዲገባው መሆን አለበት።
ቀላል ማድረግ ቀላል አይደለም።
እሱ ነው ትልቁ የኔ ዓላማ። እና ብዙ ሰዎችም ይሉኛል፣ ልጄ እኮ ታነብልኛለች፣ ጥፋት ተነግረኛለች ይላሉ። ስለዚህ እሱ ነው አንዱ ትልቁ ፍላጎት። አዲሱ
አንድ ምን መሰለህ፣ አሁን ዳንኤል ክብረት ሲባል በሁለት መልክ ነው የምትታየው። ወደር ክንጠላ ማህበረ ቅዱሳን መስራች ከነበሩት አንዱ በመሆነ በዛ አካባቢ የነበሩ አባቶች ላይ ያላችሁ ስሜት በማህበሩ እነሱ ኮንዲናቸው አክብሮት ያላቸው የመሳሰለ፣ በአንድ በኩል ደግሞ አሁን በምታቀርበው ቅድም ሚዛናዊ በሆነ ጽሁፍ ደግሞ የሚያደንቁና የሚያከብረዋሉ። እስቲ በዚህ ውስጥ የገጠመህን ፈተና ነገር። ለምን ዳንኤል ክብረት ሲባል ግማሹ የሚያንገሸግሸው ሰው አለ፣ ግማሹ ደግሞ በጣም ደስ ብሎ አሁን እዚህ ቢሮ ስናስተዋውቀው ብዙዎቹ አወቁ፣ አደነቁ።
እሱ
የቤተክርስቲያን ነው ከሚያልከው
እኔ አላም እንግዲህ ነው እንግዲህ ሁልጊዜ የሚባል ግመሎቹ ይሄዳሉ ውሾቹ ይጮኋሉ ነው። አንተ አላማህን ሁልጊዜ ሰዎችን ለማበሳጨት ለማጋደል ብለህ አትስራ። ግን የሚያበሳጨቸው ሰው አይኖሩም ማለት ግን አይደለም። በሀገራችን እኮ በርበሬ ሲዘጋጅ ሽንኩርት ይጨቀጭቃል፣ ይወቀጣል። ሽንኩርቱ የሚወቅጡት ለበርበሬው ብለው ነው። ግን ሽንኩርቱ የሚያስነጥሰው ሰው ደግሞ ይኖራል። ግን እንዲያስነጥሰው ብለው አይደለም እነሱ ያን ሁሉ የሚለፉት። ግን ያንን ስለማይችል ሰውየው ያስነጥሰዋል። እና እንደዛም የሆነብህ ጊዜ ያጋጠማል። እኔ ተከስሼ አውቃለሁ። ቤተክህነቱ ከሶኝ ሁለት ሶስት ጊዜ ራሳቸው ፓትርያርኩ በቅርቡ በማህበራዊ ሚዲያ በጻፍኩት ከዛ ደግሞ ከሱ ወጥቶ በጋዜጣ ላይ በታተመ ጽሁፍ ቀጥታ እኔን ሳይከሱ ጋዜጣ ተከሶ በፍትሐብሔር የ100,000 ብር በወንጀል ደግሞ ተከሶ ረዥም ጊዜ ፈጅቷል። እንደው መጨረሻ ፍርድ ቤቱ ይህ ስም ማጥፋት አይደለም ብሎ ለጋዜጠኛውም ካሳ እንዲከፍሉ ነው። ግን ከሳሹ ራሳቸው ፓትርያርኩ ናቸው።
ምንድን ነበረ ጉዳዩ?
ምንድን ነው? ወጣቶች ተሰብስበው ኤግዚቢሽን ማዕከል አንድ ኤግዚቢሽን ወይም አውደሪ አዘጋጁ። ነገ ሊከፈት ዛሬ ተዘጋ። እንግዲህ እኔ ሽማግሌዎቹ ቢሰሩት ብዙም እንትን አይለኝም። ግን ወጣት ሲሰራው አገሩን ሲወድ እምነቱን ሲወድ ታሪኩን ሲወድ ማበረታታት ነው ያለው። እዚህ ሀገር እኮ ቢሆኑ እነዚያ ወጣቶች መንግስት በጀት ሰጥቶ አዳራሽ ፈቅዶ ብዙ ነገር የሚያደርግላቸው ነው። ምክንያቱም ዛሬ ከአደንዛዥ እጽ ከሱስ ከምን ከአሸባሪነት ወጣቱን ለማውጣት ስንት ነው መንግስት እየለፋ ያለው በየሀገሩ ያለ መንግስት። ከዚህ ወጥቶ ወደ ባህሉ የሚሄድለት ወጣት ካገኘ እኮ ይደግፋል። ስለዚህ ያ ወጣት ነገ ተመልሶ ጫት ውስጥ ብናገኘው ወይም አሸባሪዎች እጅ ውስጥ ብናገኘው እኮ ለሀገሪቱ ትልቅ አደጋ ነው። ከዚህ ወጥቶ ያለማንም ድጋፍ ራሱ ገንዘብ አውጥቶ ሲመጣ ደግሞ እንዴት ነው የሚዘጋው የሚል ነው የእኔ ትልቁ ነገር። ምክንያቱም ሌሎች ስራዎች ሲሰሩ ዝም ተብሏል። አደጋዎች ሲደርሱ በየቦታው እንደ ቤተ ክህነት ታላቅ አባት መስራት የነበረባቸው አልተሰራም። እዚህ ላይ ግን ይሄ ለምን ሆነ የሚል ትችት ነበረ። ብዙ አነጋግሯል እሱ ትችት። የተለያዩ አካላትም ሁሉ በዛ ወገን ሆነው ከዘረኝነት ጋር ለማየት የሞከሩ ሰዎች አሉ፣ ከብዙ ጋር ለማየት የሞከሩ ሰዎች አሉ። እሱ ቁም ነገሩ አይደለም። ቁም ነገሩ ያ ነገር ትክክል ነው ስህተት ነው የሚለው ነው። ስለዚህ መጨረሻ ላይ ወደ ፍርድ ቤት ተሄደ። ፍርድ ቤቱም አይቶ የመጨረሻውን ውሳኔ ወሰነ። ከዛም በላይ ደግሞ የሚያስፈራሩም ሰዎች አሉ። እንደዚህ ለምን ትላላችሁ? እንደዚህ ማለት የለብህም፣ እንደዚህ መሆን የለብህም፣ እንደዚህ የምትሆን ከሆነ ማገልገል የለብህም። አሁን አዲስ አበባ ከተማ ውስጥ ባሉ አድባራት ሂዶ ለማስተማር ከባዱ ነው። አለቆቹ ይፈራሉ።
ታስወቅሱናላችሁ እንደዚህ እንደው ባትሉ ይላሉ። ደሞ ወለቱን ይያየ ዜሮ
ወለቱን ባትናገሩ
አው ማለት ደሞ እንዴት ትችላለህ? ይሄን ለመቻል ሌላ ችሎታ ያስፈልጋል ራሱ እና
ያቄካለ ዛሬ ተጀምር ነገር ግን ሙሉን ማንዘልቀው አንድ ጥያቄ ለወርወር ስለ ሐሳብ ነው። ሐሳብ በነጻነት እንዲፈልቅ ወጣቶች የሚበዙበት አገር ላይ ነው ያለነው። ዓለምም ያን ገጽታ እየተላበሰች ነው ያለችውና የሚከተሉት ሁኔታዎች የሚመጡ ከቴክኖሎጂ ባሻገር እንኳን ብንመለከት ሐሳብ ነው መነሻቸው። ሐሳብ በነጻነት ሊወጣ ሊፈልቅ የሚበረታታበት አገር መሆኑን እርግጠኛ አይደለሁም። ኢትዮጵያ በብዙ ምክንያቶች አንድ ብቻ ላይሆን ይችላል። ያን ሐሳብ አፍላቂነት የሚያበረታታ ሁኔታ ላይ መጽሐፍ ከሐሳብ ጋር ስለሚያያዝ በቀጥታ አንተ ያንንም የምትፈቅድ የምትደግፍ ሌሎችንም የምታበረታታ ስለሚመስለኝም ቀደም ብለን በተነጋገርናቸው በሰራቸውም ስራዎች ምን ትለናለህ? ሌላ ቀን የሚከተል የሚሰማ?
አዎ ባጭሩ እንደው ለመናገር እኔም የሚያሳስበኝ እዛ ሀገር ሐሳብ ነው። ሐሳቡ እኮ ኑሮህ ኢትዮጵያ ውስጥ የት ሄደም ታቀርበው ሁሉ ግራ ይገባል። የት ነው የምትሄደው? ጋዜጣ ላይ አትጽፈውም? ያሉት ጋዜጦች አንድና ሁለቱ ነዋል። ወደ ሬዲዮ አትሄድም? እነሱም እንዲህ ቢሆንስ እንዲህ ቢሆንስ ብለው ብዙ ስጋውን በልተው ነው ከዛ በኋላ ጉዳይ ሊያ መድረኮች በብዛት የሉም። ዩኒቨርሲቲዎቻችን መድረኮች እያዘጋጁ አይደለም ያሉት። የእውቀት ማዕከላት መድረኮች እያዘጋጁ አይደለም ያሉት። አሁን በፎረም እየተባሉ እንኳ ትልልቅ በዓለም ላይ ሀሳብ የሚወያዩባቸው ትልቅ መድረኮች እየተፈጠሩ ነው። ሀሳብ ነዋ የዓለም ትልቁ ነገር። እኛ ሀገር ሀሳብ ቢኖርህም ሀሳቡን የዘምትወጣበት መድረክ የለም። ትንሽ መጽሐፍት ነው፣ እሱም ደግሞ ውድ ነው። እኛ ሀገር አንዳንድ ጊዜ ቢራ ብታመርት ይቀላል። እኛ ሀገር መጽሐፍ ከምታመርት አዎ፣ በጣም መንገዱ ሩቅ ነው፣ ሂደቱ ረዥም ነው፣ ክፍያው በጣም ከባድ ነው ሀሳብህን ይዘህ ለመውጣት እና እኔ እንዲያውም አሁን ወጣቱ ብዙ ዩኒቨርሲቲዎች ብዙ ቦታዎች ይዞራለሁ። ወጣቱ ይጋብዛል፣ መድረክ አዘጋጅቶ አዳራሽ እንትን ብለው ሰው ንግግር ሲያደርግ ለመስማት እኮ ሰው ሁለት ሶስት ሰዓት ሲቀመጥ አይቻለሁ። ወጣቶቹ መጠጥ ሳይኖር ጭፈራ ሳይኖር ግን ሀሳብ ለመስማት ቁጭ ብለው የሚሰሙ ወጣቶች ተፈጥረዋል። ይህ ትልቅ ነገር ነው። ግን ለእነሱም የሆን ነገር የሚገኝበት እድል የለም እና እኔ እንዲያውም መሰራት ያለበት የሚያስብ ትውልድ መፍጠር እንድንችል የሚያስቡ ሰዎች እና ሀሳባቸውን የሚገልጽበት እድል መፈጠር መቻል አለበት። ያ ካልሆነ እኔ ጫት አትቃሙ፣ መጠጥ አትጠጡ፣ እንዲህ አታድርጉ ማለት ምን ያርጉ ታዲያ? እሺ ብዙ ጊዜ ማድረግ የሌለባቸውን ነው የምንነግራቸው እንጂ ማድረግ ያለባቸውን አንነግራቸው። እሺ ምን ያድርጉ? ይህን አታድርጉ፣ ይህን አታድርጉ። እሺ ምን ያርጉ? ምንም እኮ የሚያደርጉት ነገር የለም፣ የማያደርጉት ነገር ሞልቷል።
ግሩም ነው። ሀሳባችን ሊረዝም ውይይታችን ሊሰፋ በቻለ መምህር እና ጸሐፊ ሲገኝ እድል ተገኘ መሰለኝ። ጠይቃ አዲሱ የመጨረሻውን አንተ
አናጠቃልላለን። ነገር ግን አንድ ጥያቄ ወደፊት ዳንኤልን እናገኘዋለን። በመደበኛነት አንተ የቤተክርስቲያን ልጅ ነህ፣ ሰባኪ ወንጌል ነህ፣ ዲያቆን ነህ። ነገር ግን በየቦታው ለማስተማር ዛሬ ችግር አለብህ። ለምንድን ነው እሱ በአንድ ቦታ ተወስነህ የአንድ ቤተክርስቲያን ሰባኪ ወንጌል ወይ አገልጋይ ሆነህ ለምንድን ማትቀጥለው ነው? አልፈለግከውም ነው? ከዛ መንገዱ አልተከፈተም?
አይ አልፈለግኩትም። ምክንያቱም እኔ ሁለት ነገር ነው ማምነው። የቤተክርስቲያን አገልግሎት የጽድቅ አገልግሎት ነው። ማንም ከፍሎኝ አይደለም እዛ ማገልገል ያለብኝ። እኔ የሙዚየም ኑሮዬን የማገኝበት ብዙ ሙያ አለኝ። ያንን ቤተክርስቲያን ለኢትዮጵያም ለዋለችው ውለታ ለእኔም ለዋለችው ውለታ መክፈል ያለብኝ ጊዜ ነው እንጂ መከፈል ያለብኝ ጊዜ ነው ብዬ አላምንም። እና አሁን የተከለከል ነው እንዳንከፍል ነው። እንዳንከፍል እኮ አይደለም
ለአሰራሩ ያመቻል ብዬ ነው። አንድ ቦታ ብትረጋ
እሱ እንዲያውም በጣም ከባድ ነው። አንደኛ ጠዋት እና ማታ ፊርም አለብህ። ሁለተኛ አንድ የደብሩ አስተዳዳሪ በሚሰጡህ በሳቸው መለኪያ ነው ኋላ የምትለካው የምትሄድበት ቦታ የምትሰራውን ስራ ብጽፍ እሳቸው አይ እንዲህ መጽሐፍ የምትጀምር ከሆነ ደሞዝህን እቆርጣለሁ ሊሉ ነው። ስለዚህ ሀሳብህን ነው የምታስረክበው እና ሀሳብህን ከምታጣ ገንዘብህን የምታጣ ይሻላል።
ግርም ነው። አዲሱ መጨረስ እንኖርብን ነው። በፌስቡክ ስርጭታችንን ለምትከታተሉ አድማጮች በተለያየ መንገድ አስተያየቶቻችሁን ብታደርሱን በፌስቡክም በቀጥታ በስልክና በኢሜይል እናስተናግዳለን። እንዲህ ያሉ ውይይቶች ላይ የነቃ ተሳትፏችሁ እንዲቀጥል እንዲበረታ እንፈልጋለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የተለያዩ ፕሮግራሞችን ተከታተሉ። በራዲዮ መጽሔትም እንዲሁ በሰፊው ተሳተፉ። እንግዳችንን አዲሱ ከነ ማዕረጉ ድጋሚ ማስታወቅ
ማዕረጓን አንተ ግን ልጠራቻለሁ
መዋዘ ጥበባት።
እንዲሁም ይህን ማዕረግ ሲሰሙ አንዳንድ ሰዎች መዋዘ ጥበባት ብለው ሹመት ሰጥተውታል። ምናልባት በቤተ ክህነቱ ላይ ብዕሩን እንዳያነሳ ለመገደብ ይሆን ተብሎ ነበር፣ ግን አልሆነ
አይደለም። እሱ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ አራቱ ኃያላን የሚል በመካከለኛው ኢትዮጵያ ታሪክ ላይ የሚያጠነጥንና አራት ታላላቅ ቅዱሳን ከቤተ መንግስቱና ከቤተ ክህነቱ ጋር ለሐሳብ ነጻነትና ለእውነተኛነት ሲሉ የታገሉትን የሚያጠና መጽሐፍ በስመረኩ ግዜ የሰጡት ተባብ መፍተሻ ማለት ነው። ተባቡ አለ እንግዲህ ባንተ በኩል ፈሳል አድማጭ አንባቢ ደርሰዋል። በጣም እናመሰግናለን አድማጮች ማለት ነው። ገለጠው ተከታተሉ ገብዛለን እንስተካከላለን እናመሰግናለን ለድር ስላገኘን
ዘይር ይስጥልን
ክብር ይስጥልን። በማተብሽ እቴ በማተብሽ በማተብሽ ልዋር ከረች በማተብሽ እሙ በማተብሽ በማተብሽ ልዋር ከረች እየልሻለሁ በበላይ በዚያ ጀግና ሰው አንድ ጊዜ አምኜሽ አብሬሽ ልኑር ኃይልሽ ያልጠፋ ሁልጊዜ አውቃለሁ ለቃልሽ ሟች ነሽ አላፍርም አንቺን ወድጄ ጓዜን ጠቅልዬ መጣሁን ወግ ባህልሽን ለምጄ በደመ ቆመሽሎ በረሬ ተረካ እስኪ ንጫወቶ እንቀወተው በቃ አንቺም ልበሽና ሸብሽብ በሚስን እኔም ልዋብለሽ አፍንንውን አንቺም ልበሽና ሸብሽብ በሚስን እኔም ልዋብለሽ አፍንንውን እስክስታ ወራረዶ አይችልም ከላይ እንደው ዝናባውዶ አላይ ትከሻይ ህዳበኝ
ቀደም ብለን በመግቢያችን ያስተዋወቅነው ዝግጅት ነው።
አዎ፣ ብዙ ሺህ ኪሎ ሜትሮች ከአገሩ ቢርቅም ቀልቡን ከእናት አገሩ ከቀዩ ሳርቅ
የሚሸነፍለትን ያን የአገሩን ባህልና ወግ በልቡ ይዞ በሚዞረው ወገናቸው የምናፈቅ የመወደዳቸውን ያህል
የሚናፈቁ ትዕይንቶቻቸውም ዘውትር ዘግይተው ብዙ አስደግድገውና አበሳይተው ለእይታ የሚቀርቡበት ጉዳይ ግን ዛሬም ከታዳሚው ሕዝብ የታረቀ አይመስልም።
በመግቢያችን እንደጠቆም ነው በቅርቡ በሲያትል ዋሽንግተን በተካሄደው 34ኛው የሰሜን አሜሪካው ኢትዮጵያውያን ዓመታዊ ክብረ በዓል የገጠመውን መነሻና አድርግ እንጂ ይህ የሰነበተ አጉል ድርጊት ያፈራው ውጤት ነው የሚል ስሜት አሳድሯል።
በታዳሚው ላይ ከደረሰው ሰዓታት የዘለቀ እንግልት በተጨማሪ ያልተለመደ ትርምስ በታየበት ትዕይንት ጉዳይ ትችቱ ከተሰነዘረባቸው ወገኖች
የመድረኩ አሰናጅና በቀደመው ውይይት ስሙ ከተነሳው የሙዚቃ ባንድ የተወከለ ሙዚቀኛ
ጠበቅ ያለ ክርክር እናም ለደረሰው ጉድለት ከፌዴሬሽኑ በተጨማሪ ኃላፊነት የሚወስድ ወገን ካለ እንሰማለን።
ወደ ቃለ ምልልሱ እንዝለቅ። እንግዶቻችን ራሳቸውን ያስተዋውቃሉ።
ሙሉ ስሜ ሰለሞን ገብረ ማርያም፣ የምወክለው ኪንግ ሶሎ ፕሮሞሽን ነው።
አዲሱ ምስጋናው እባላለሁ። ሞክለው ራስ ባንድ ነኝ። ራስ ባንድ ድራመር ነኝ።
እንኳን ወደ ራዲዮ መጽሔት ብቅ አላችሁ። በቀደሙ ተከታታይ ዝግጅቶቻችን ያለፈውን 34ኛውን በሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን እንቅስቃሴዎችና ትውስታዎች መለስ ብሎ የሚመለከት ዝግጅት ላይ ከእናንተ ስራ ጋር የሚዛመድ የመዝጊያው ምሽት ላይ የተከናወነን የሙዚቃ ምሽት የተመለከተ አነጋጋሪ ጉዳይ ተነስቶ ነበረ። አዲሱ የቀደመውን እናስታውስ። የፌዴሬሽኑ ፕሬዚዳንት አቶ ጌታቸው በተለይ የመዝጊያው ምሽት የተሟላ ላለመሆኑ እንዲያውም ለየት ያለ ሁኔታ ለመፈጠሩ በቅሬታ ለቀረበባቸው እነኚህ ወገኖች ይመለከታቸዋል ነው ያሉት። ፕሮሞተሮቹንና ራስ ባንድን
እንግዲህ ፕሮሞተሮች አቶ ጌታቸው ያነሳው ሮሮ ሁለት ነው። ፕሮሞተሮች እነዚህ የዝግጅቱን የሚያስተዋውቁ ወይም ደግሞ ማስታወቂያ የሚሰሩ የሙዚቃ ደላላዎች ይላቸዋል እሱ። በሌላ በኩል ደግሞ ራስ ባንድን በስም ጠርቶ አንድ ትልቅ ክስ ነው ያቀረበው። ከምሽቱ 4:10 PM መገኘት የነበረባቸው ህዝቡ ጠብቆ የነሱ የመጡት ከሌሊቱ 8:00 ወይም 2 AM ነውና ለዚህ ኃላፊነት እንግዲህ ራስ ባንድ ይወስዳል ብዬ አስባለሁ።
ሰለሞን ካንተን ጀምር፣ ያንተ ድርሻ በዚህ ዝግጅት ውስጥ ምንድን ነበረ?
በቅድሚያ እድሉ ስለተሰጠኝ ጋሽ አዲሱንም እንዲሁም አሉላንም ቪዮን ጨምሮ ከልብ አመሰግናለሁ። እንግዲህ እኔ እዚህ አሁን መቅረብ ያስፈለገበት ምክንያት የኤስፍን ፕሬዚዳንት አቶ ጌታቸው ተስፋዬ የሰጡት ቃለ ምልልስ ላይ በጥቅል ሁሉንም ፕሮሞተሮች የስራ እንቅፋት እንደሆኑ ተጠቅሷል እና ይሄ እኔን እንደማይወክል የዘንድሮ የሲያትል የተደረገው የኤስፍን 34ኛው በጣም የተሳካ እንደነበር እና ለመሳካቱም ደግሞ የኔ ትልቅ የኔ ድርሻ ስለነበረበት ዘንድሮ በተሰራው ስራ ፌዴሬሽኑ በጣም ደስተኛ እንደነበረ እና ምንም አይነት እኔን የማይወክል እንደሆነ የተሰጠው ኢንተርቪው ያንን ለመግለጽ ነው እኔ ወደዚህ የመጣው።
ፕሮሞተሮች ዝግጅታችንን ካበላሹት አካላት አንዶቹ ወይም አንደኛዎቹ ናቸው ሲል አቶ ጌታቸው እኔን አይመለከትም ነው አቶ ሰሎሞን የምትለን አይደለም?
በትክክል እኔን አይመለከትም። እኔ የዘንድሮ ዝግጅት እንዳውም ለመሳካቱ ምክንያት እንደሆንኩና በዚህም ፌዴሬሽኑም እንዳመሰገነኝ በቀጣይ ስራዎችም ወደፊት ከኔ ጋር አብሮ የመስራት ፍላጎት እንዳላቸው ደጋግመው እስከ ትናንትና ድረስ ወደዚህ ኢንተርቪው ከመምጣቴ በፊት አንዳንድ የቦርድ አመራሮችን ጠይቄ በአንተ ምንም አይነት ችግር የለንም ለወደፊት ስራ አብረን መስራት እንፈልጋለን ነው ለኔ ያሉ።
እነሱ እንደዚህ ካሉ አቶ ጌታቸውም ኪንግ ሶሎ ፕሮሞሽንን ጠርቶ ካልከሰሰ ምንድን ነው ያሳሰበ?
ያው ፕሮሞተሮች ሲባል እንግዲህ እኔ አሁን በሰሜን አሜሪካን ውስጥ ካሉት የተወሰኑ ፕሮሞተሮች ሮሲያትን ላይ የተደረገው ከኔ ጋር ነው ኮንትራት ያለው ኤስፍን የተለያዩ ፕሮሞተሮችን አወዳድሮ ኮንትራት የሰጠው ለእኔ ነው እና መልሶ ፕሮሞተሮች ሲከሰሱ በእርግጥ ስም አልተጠቀሰም፣ ግን ያው ፕሮሞተሮች ሲባል ስለሚነካ ያ ፕሮሞተሮች የተባለው እኔን እንደማይወክል ለመግለጽ።
ሰለሞን እስኪ ችግር ከገጠመው ዋናውም አነጋጋሪ ከሆነው ጉዳይ ጋር በተለይ ደግሞ አንተ ኮንትራቱ የተሰጠህ እንደመሆን በእለቱ የተሰናከለው የመዝጊያ ዝግጅት ላይ ምን ነበር ድርሻ? እንደ ፕሮሞተር አንተ ነበር ያን ያቀናበርከው ያን ያዘጋጀኸው? ሌሎች ስራዎችም እንደሰራህ ተረድቻለሁ ቀደም ብለህ ስትገልጽልንና እንደውም ለስኬቱ ምክንያት ነኝ የምወቀስ አይደለሁም ነው ያልከው። በዚህኛው ዝግጅት ይሄ ውዝግብ የተነሳበት ህዝብ ከፍተኛ ቁጣ የገለጸበት እንዲያውም እስከ ብጥብጥ ድረስ የደረሰ ነውና በዚያ መዝጊያ ምሽት ውስጥ ያንተ ድርሻ ምን ነበር?
የክሎዚንግ ናይቱን ኮንትራት የወሰደው ክለብ ላንጋ ነው።
የመዝጊያ ምሽቱ ማለት ነው። እሺ፣
የመዝጊያ ምሽቱን ክለብ ላንጋ ነው። እዛ ውስጥ እኔ እንደ ፓርትነር ሆኜ እዛ ውስጥ አለው ከክለብ ላንጋ ነው። ክለብ ላንጋ ነው የተለያዩ ግለሰቦችና ፕሮሞተሮች ተሰባስበው ለአንድ ሳምንት ለዛ ኢቨንት የተዘጋጁ ግሩፖች ናቸው እና እዛ ውስጥ እኔ ፓርት ሆኜ አለው አብሬያቸው ሰራ ነው። ሶ የኔ ድርሻ ኢቨንቱን ፕሮሞት ማድረግ ነው፣ ፌስቲቫሉ
ማስተዋወቅ ነው
ስራ ነበር። ከዛ በኋላ ግን እዛ ግሩፕ ውስጥ ስላለው ክሎዚንግ ናይት ላይ ሲመጡም ያንን ክሎዚንግ ናይቱንም ፕሮሞት አድርጌያለሁ።
ስለዚህ በዛለት ለደረሰው መሰናከል ያልተዋጣ ወይም እንደሚፈለገው አልቀረበም የተባለና ብጥብጥ ያስነሳ ዝግጅት ክለብ ላንጋኖ ካልካቸው ቡድኖች ጋር የተለያዩ ክፍሎች ካሉበት ጋራ አብረ በመስራት የምትወስደው ኃላፊነት አለ?
በትክክል ያው ኃላፊነቱን ፌዴሬሽኑ ወስዶ ይቅርታ ጠይቋል። ትክክል ነው። በተፈጠሩት ያው ብዙዎቻችን ይነካል፣ ያው ትክክል ነው፣ እሱን አምናለሁ። ፕሮሞተሮችም ጋር አለ፣ ባንዱም ጋር አለ፣ ፌዴሬሽኑም ግን ዝግጅቱ የፌዴሬሽኑ እንደመሆኑ መጠን ህዝብ ቅሬታ ስለነበረው ፌዴሬሽኑ ወስዶ ይቅርታ ጠይቋል። በትክክል እያንዳንዳችን ጋር ዲቴል ከተገባ ስህተቱ ሁሉም ሰው ጋር ነበር እና እኛም ጋር ስህተት እንዳለ አምናለሁ።
መልካም እንግዲህ ስተት መኖር ከተቀበልክ ሌሎች የሰራሃቸው ለስኬቱ የበቃበት የፌዴሬሽኑ አመራር አባላት ወደፊትም ከአንተ ጋር ለመስራት እንፈልጋለን ያሉበትን ግልጽ ለማድረግ ያህል ምን ሰርተህ ነው በዚህ መንገድ በአዎንታዊነት የተወሰደ ድርሻህን የተቀበሉት? ባጭሩ ንገረን የሰራኸው ነው።
እንግዲህ ምንድን ነው ፕሮፌሽናል በሆነ መንገድ ማስታወቂያዎችን ቀደም ብሎ በመጀመር በኢትዮጵያ ውስጥ የሚታወቀው ትልቁ ጋዜጠኛ አለምነህ ዋሴን በመጠቀም እንዳያችሁት የተለያዩ ቪዲዮዎችን ከ10 በላይ ማስታወቂያዎችን ፌስቲቫሉ በማስተዋወቅ ነው እንግዲህ ይህን ስኬት ያደረግን። የተለያዩ ቪዲዮዎችን በመጠቀም የተለያዩ ብሮሸርና ፍላየሮችን በማድረግ እስከ ዲሲ ድረስ አትላንታ፣ ሌሎች ከተሞችም ድረስ በመሄድ ትክክለኛውን ማስታወቂያ በመስራት የተለያዩ ጊዜ ፕሮሞተሮች ኃላፊነት ወስደው ግን ዝግጅቱ ብዙም እንደሚጠበቀው ስኬታማ አልነበረም ነው የሚሉኝ እነሱ። ዘንድሮ ግን እንዳሰብነው ሁሉ ነገር ተሳክቶልናል ነው ያሉት። አስፈላጊውን ማስታወቂያ በምሰራበት ጊዜ በየሳምንቱ ሪፖርት እየላኩኝ አደርግ የነበረውን እንቅስቃሴ እያሳወቅኩ ነው ዘንድሮ ፕሮሞሽን ስራ የነበረው። ፕሮሞሽኑን እንግዲህ የወሰድኩት ዝም ብሎ አልነበረም። የተለያዩ ፕሮሞተሮች ተወዳድረው የፒአር ኮሚቴዎች ኢንተርቪው አድርገውን ነው ያንን ማጣሪያ አልፌ ነው ዘንድሮ ከእነሱ ጋር ኮንትራት የወሰድኩት።
መልካም። ዋናው የምሽቱ ዝግጅት ነው እና በዚህ ምሽት ላይ የሙዚቃ ቅንብሩን መድረክ ላይ የሚታየውን ትዕይንት በተለይ በሙዚቃው ረገድ የሚያቀናብረው የራስ ባንድ ቀደም ብሎ አዲሱ እንደገለጸው ከ4 ሰዓት በላይ ዘግይቶ ለመጀመሩ እና ይልቁንም ደግሞ ወደ መጨረሻው ላይ ብጥብጥ ወደ አስነሳ ሁኔታ ለመግባቱ ከምክንያቶቹ አንዱ አድርጎ ፌዴሬሽኑ ከሷችኋል። አዲስ አንተስ ምን ትላለህ? የራስ ባንድ ድርሻ ምን ነበር? ይሄንስ ትችት እንዴት ትቀበላለህ?
እሺ በጣም አመሰግናለሁ።
እንደው ለምን ወደዛ አሉላ ጋር አልከተል ያሉላ ጥያቄ እንዳለ ሆኖ እንደው ለነገሩ ስንት አደረሳችሁ አዳራሹ እናንተስ?
2 ላይ
8 ሰዓት ከሌሊቱ
እንደተባለው። እሺ መልካም።
እንደተባለው ነው የደረስነው። ያው ይሄን ነገር የምናገረው ከታች ከመጀመሪያው ጀምሬ ነው። እሺ መናገር ፈልገው ሁሉ ነገር ክሊር መሆን ስላለበት
ግልጽ እንዲሆን ጥሩ ነው።
ሲጀመር የክሎዚንግ ላይቱን ለመስራት ከኤስኤፍኤን ጋር እኛ ዲል የለንም።
ስምምነት የላችሁም?
ምንም ውል የለም።
አንዳንድ አማርኛ እያደረግን እንሄድ። እሺ ውል የላችሁም ወይም ስምምነት አልነበራችሁም? እሺ
ምንም አይነት ስምምነት አልነበረም። እኛ ስምምነትም ውል የነበረን ከሶሎ ጋር ነው፣ ኪንግ ሶሎ ፕሮሞሽን
ከሰለሞን ጋር አሁን በውይይቱ ከሚሳተፈው
ጋር ያው ከእሱ ጋር ሜጎሳይን ስራ ለማጀብ እንደምንሰራ ነው የተነጋገርነው። ኦልሞስት ካወራን 2-3 ወር አውርተናል። ፕራክቲስ ጨርሰን በቦታው ላይ ተገኝተናል። በጣም የሚገርመው ነገር ጎሳዬ ስራ እንደማይሰራ የሾው ዕለት ቅዳሜ ቀን እስከ ከሰዓት 10:30 ድረስ የምናውቀው ነገር የለም። የእኛ ኮንታክት የሚያደርገን ወይ ግንኙነት ያለን ከሶሎ ጋር ነው። ቲንክ ሶሎ ሊደውልልኝ አልቻለም ቀኑ ሙሉ። ቲንክ እሱም ችግር ላይ ነበር መሰለኝ። እስከዛ ሰዓት ቀድሞ የተነገረን ነገር የለም ጎሳዬ ስራ አይሰራ የሚለው። ኦልሞስት ወደ 10:30 አካባቢ ስደውልለት መጀመሪያዎቹ ስልኬን አላነሳም። በኋላ ወደ 11:00 አካባቢ መልሶ ደወለልኝ። እንዴት ነው ነገሩ? ስራ አለ ወይ? ሳውንድ ቼክ አለ ወይ ስለው አይ ጎሳዬ አይሰራም፣ ሌላ ሰው ሪፕሌስ ለማድረግ እየሞከርን ያለው እሱን እነግርሃለሁ፣ ገና አልወሰንም፣ እስኪ ብዙ አየህ እየተባለ ነው፣ እርግጠኛ ሆኜ እነግርሃለሁ አለኝ። እና እንዴት ነው ስለው እስኪ እነግርሃለሁ
ነው
ሰለሞን ነው
ምንም ከፌዴሬሽን ጋር ምንም ግንኙነት የለንም በዚህ ስራ ባይዘው እና ዲቴል መናገር ስላለብኝ ነው። አሁን ለምን ስማችን በከንቱ ነው የጠፋው? በማይመለከትም ባልሰራ ነው ነገር ማለት ነው። እና ተነጋገርን። ሶሎን ሳናግረው መልሼ ደውላለሁ አለ። እንዳለው ቆይቶ ደወለ። ብዙአየሁን ወስነናል። ይሄ የሚሆነው እንግዲህ ኦልሞስት ማለት ለብዙአየሁ ማውራት የጀመርነው ስለብዙአየሁ አወራን። እሱንም አልጨረስንም፣ ገና ያልጨረስነው የፕራይስ ጉዳይ ነበረ፣ የሚቀር ነገር ነበረ። እሱን ፋይናሊ ሁላ የጨረስነው ኦልሞስት 12:30 ሲሆን ነው የተስማማ ነው እንደምንሰራ በፕራይስ ጉዳይ በሁሉ ነገር ማለት ነው። በክፍያም ጉዳይ ጨረስን። ከሶሎ ጋር ተነጋገርን። ቀጣዩ ስራ ምንድን ነው? እንዴት ነው ሳውንድ ቼክ የሚደረገው? መሳሪያ ሙከራ ማለት ነው። ሙከራ ማድረግ አለብን። ከቀን በፊት ጎሳዬና ማን ነው ጃኪ ጎሲና አብነት ከዛይን ባንድ ጋር ሰርተው ፍራይዴ ማለት ነው እዛ ቤት ሰው እነሱ ሳውንድ ቼክ አድርገዋል። እኛ ግን አንደኛ እኛ አምስት መሳሪያ ተጫዋች ነው ያለን፣ ኤክስትራ ሳክስፎን ተጫዋች አለን። ሶ ሳውንድ ቼክ እኛ ማድረግ አለብን። ያለ ሳውንድ ቼክ ማንም ሙዚቀኛ ስቴጅ ላይ አይወጣም፣ አስቸጋሪ ነው። የውጭው የቤቱ ሳውንድ ቢደረግም እኛ ግን ሞኒተራችንን ስቴጅ ላይ ያለውን ስፒከሮች ቼክ ማድረግ አለብን።
ድምፅ መፈተሽ ነበረባችሁ?
አዎ መፈተሽ አለብን ብዬ ሳናገረው ኦኬ ትችላላችሁ እና አሁን ላይ መኪና ቢመጣ ትችላላችሁ ከምሽቱ 2 ሰዓት ማለት ነው። አዎ እንችላለን፣ እኛ ሬዲ ነን። እንግዲህ ሰዓቱ ምን ያህል እየሄደ እንደሆነ ነው የምነግርህ በዚህ መሀል ማለት ነው። ኦኬ በቃ መኪና እንዲመጣ አደርግላችኋለሁ፣ መኪና ይመጣል፣ ትሄዳላችኋል። ይሻልን ጨረስን፣ ቁጭ ብለን መጠበቅ ጀመርን። ብደውል በመሀል ስልክ አይነሳም፣ ቢዚ ነው። በኋላ ላይ ኦልሞስት ወደ ኤተሪ ማነው 2:30 ከምሽቱ ላይ ደውሎልኝ ስቴዲየም ነው ያለሁት፣ ስቴዲየም እየሄድኩ ነው፣ አዲስ ፍላየር ስለተሰራ አዲስ ፕሮሞሽን እሱ መበተን አለብኝ እና በጣም ቢዚ ሆኛለሁ፣ መኪና ባገኘሁበት ሰዓት እልክላቸዋለሁ፣ ታገሰኝ አለ። እሺ ምንም ማድረግ አልችልም፣ ሌላ ኮንታክት ፐርሰን የለንም፣ እናናግረው ሰው የለም፣ አንድ ያለው ኪንግ ሶሎ ነው፣ ከእሱ ጋር ነው የምናወራው። እሺ አልኩት። ጠበቅኩት፣ ብጠብቅ አይደውልም። ኦልሞስት 10 ሆነ፣ 4 ሰዓት ሆነ ከምሽቱ ማለት ነው።
ይሄ ተሽከርካሪ የምትፈልጉት አዲስ እንዲገባ በርካታ የሙዚቃ መሳሪያዎች አሏችሁ፣ የራሳችሁን የሚያጓጉት ሳይሆን የሙዚቃ መሳሪያዎቻችሁን ቦታው ወስዳችሁ ለመፈተሽ ነው ዝግጅቱ ከመድረሱ በፊት?
አዎ አዎ፣ የራሳችን መሳሪያዎች ይዘን ሄደን መፈተሽ አለበት ሳውንዱ። ሌላ ባንድ ቢጫወትበት ያኛው ባንድ የሚፈልገው የሳውንድ መጠን እና ራስ ባንድ የሚፈልገው የሳውንድ መጠን እንደየሰው ይለያያል። ገባ? ሁለተኛ ተጨማሪ መሳሪያ ተጫዋች አለን፣ እኛ ሳክስፎን ፕሌየር አለን። ያ ሳክስፎን ፕሌየር ለብቻው ሞኒተር ተዘጋጅቶለት ለብቻው ሌላ ቻናል ተከፍቶ ሳውንድ ቼክ መደረግ አለበት። ይህ ሁላ ጊዜ ይፈጃል ማለት ነው። የቤቱን ጠቅላላ ሳውንድ ባናደረግም ሞኒተር ላይ እኛ ቼክ ካላደረግን ሙዚቃ ጥሩ ልንጫወት አንችልም። መስት ነው ማለት ነው። እኛ ደስ ብሎን ሙዚቃ ሲሰማን ነው አውስተን ለኦዲንስ ጥሩ ስራ ማሳየት የምንችለው እና በዚህ ጉዳይ ተማምነን ነበረ እንደምናደርግ። እሱም ማድረግ አለባችሁ ብሎ ነበር፣ ግን ይመስለኛል በጣም ቢዚ ሆነ። በጣም ቢዚ ነበረ። ስቴዲየም ሄዶ ፍላየር ይበትናል፣ እንደዚህ ያደርጋል ይላል። ትንሽ ውስብስብ ነበር የነበረው ማለት ነው። ጠበቅን። ኦልሞስት ከምሽቱ 4:30 ምናምን ሆነ። ምንም የሚነሳ ነገር የለም። ባይገርም ሩም ውስጥ ቁጭ ብለን ራስ ባንድ አባላትና ብዙአየሁ አንድ ላይ ቁጭ ብለን ነበር እያወራን የነበረው። በጣም ነው ያዘነው። እንደ ድርጅት ራስ ባንድ በጣም ተሰምቶ መሳሪያ ሙከራ እንድናደርግ ደጋግመ የምንደውል ስልክ አይነሳም። ይሄ ሁላ ራስ ባንድ ስቴጅ ላይ እንዳያወጣ ምክንያቶች ነበሩ። ያንን ሁላ ነገር በጣጥሰን ህዝቡን አክብረን አልፈን እዛ ደርሰናል ማለት ነው።
ባንዱ እንዲህ አደረገ ማለቱ እውነት ነው፣ በዛ ደርሷል። ግን አሁን ባንዱ 8 ሰዓት ሊደርስ የቻለው ለምንድን ነው የሚለውን ጥያቄ አሁን እኮ እዚሁ እንግዳችን ቁጭ ብሏል። ኃላፊነት መውሰድ የሚገባው
ወደ ሰለሞን መመለስ ይኖርብናል።
እንዴ
ሰለሞን፣ ከዚህ ውስጥ የምታስተባብለው ነገር አለ ወይ? አዲስ ያቀረባቸው በዝርዝር ነው ያቀረበው። በተከታታይ ያደረጋቸው ጥሪዎች የተነጋገራቸዋቸውን ለአድማጭ አቅርቧል። አሁን በዘረዘረው መልኩ ቦታው ጋር የደረሱት ምናልባትም ጊዜ በትክክል ቢጀምር ዝግጅቱ ማብቃት ባለበት ሰዓት ነው ቦታው ጋር የደረሱት። ሰው ያን ስሜት ይዞ የጠበቃቸው አንተ የምታስተባብለው አዲስ የገለጸው ትክክል ያልሆነ ነገር አለ? ምክንያቱም የምንነቅሰው ነገር በጣም ብዙ ነው።
አዎ እንግዲህ አዲስ በዝርዝር ሁኔታውን ለማስረዳት ሞክሯል። እኔ እዚህ ላይ ማስተባበል ሳይሆን አንዳንድ እሱ የሚላቸውና ያሉት በእኔ በኩል ደግሞ ያሉት የተለያዩ ነገሮች አሉ። በትክክል ነው
ፕሮግራም። ይቅርታ አዲስ ሶሎሞን፣ አም ሶሪ። ይቅርታ አሉላ፣ ፕሮግራማችን እንደዚህ ከሄደ ለእኛም ብዙ ስራና ነቅመን የማንችለው ነው። አዲስ ከተናገረ ውስጥ ስህተት የሆነው ነገር ምንድን ነው? እሱም ብቻ ይንገረን ሶሎሞን።
ዛዮን ባንድ ሳይሆን ዝግጅቱን ይጀምር የነበረው ራስ ባንድ ነው። ምክንያቱም ዛዮን ባንዶች የሚጫወቱት ለሁለት ሙዚቀኛ ነው፣ ራስ ባንድ የሚጫወተው ለአንድ ሙዚቀኛ ነው። ስለዚህ መጀመሪያ ራስ ባንድ ጀምሮ ከዛ በኋላ ከጨረሰ በኋላ ዛዮን ባንድ ነበረ መዝጊያውን የሚሰራው። ምክንያቱም ዛዮን ባንድ ለሁለት አርቲስቶች ስለሚጫወት ስተቱ ያለው እዛ ጋር ነው። ከዛ ውጪ እኔ እንግዲህ የዛዮን ባንድ ሙዚቀኞችንና አርቲስቶቹን ሄጄ ከሆቴል ልጃቸው የመጣሁት እኔ ነኝ። በትክክል አቶ ጌታቸው እንዳስቀመጡት አርቲስቶቹ ነበሩ። ትክክል ነው፣ እኔ ነኝ ይዣቸው የመጣሁት።
ስንት ሰዓት ላይ ሰለሞን?
እኔ ወደ ሚድናይት ወይንም በዚህ ሀገር አቆጣጠር 12 AM አካባቢ
12:30
አካባቢ እኩለ ሌሊት አካባቢ እኔ ነኝ ሆቴል ሄጄ የአርቲስቶቹን ጃኪ ጎሲን፣ አብነት አጎናፍር እና የዛያን ባንድን ሙዚቀኞች ይዣቸው መጥቻለሁ። በዛን ሰዓት ሌላ ራስ ባንድን ይዞ የሚመጣ መኪና እዛው ጋር ነው። እኔ የግድ እዛ ቀድሜ የምሄድ ስለነበረብኝ ያ መኪና ይዟቸው እንዲመጣ ወደ አዳራሹ ሄድኩኝ።
አሁን አዲስ 8 ሰዓት ከሌሊቱ 7 ሰዓት ግድም ደረስን ነው የሚለው። አንተም ከሌሊቱ 12 ሰዓት ወይ መንፈቀ ለይት 6 ሰዓት ደረስን ነው የምትለው። የተጋጨ ነገር ነው ይሄ። ዛይን ባንድ ራሱ ዘቁጭ ብሏል እኮ አዲስ ይወርድ።
በጣም ይቅርታ፣ እዚህ ጋር ትልቅ ውሸት ነው እየተዋሸ ያለው። ዛይን ባንድን ይዘዋል ሄደ፣ ሚድናይት ላይ ይዘው ሄደው ከሌሊቱ 7 ሰዓት ላይ ጃኪና አብነትን ቀድሞ ወስዷል። እኛ ውጪ ውረዱ ተብለን በወረድንበት ሰዓት የዛይን ባንድ አባላት
እዛ ነበሩ፣
ውጪ ነበሩ። ራስ ባንድ ነበረ። በሁለት መኪና አንድ ላይ ነው እኩል እየተጓዝ ነው።
ሰለሞን መልስ፣
ዛይን ባንድ ቀድሞ አልደረሰ።
ሰለሞን መልስ
ያለ ነገር ነው የምንናገር ያለ ነው።
እንግዲህ ይሄንን ምናልባት ፕሬዚዳንቱ አቶ ጌታቸው ወይንም ሰውም ስላያቸው ነው። እነሱን ይዤ ቀድሜ ሄድኩት እኔ ነኝ ተቀምጠዋል ያለው አምን ያሉት አቶ ጌታቸው ስላያቸው ነው። እነሱን ሙዚቀኞቹንና ባንትኑን አርቲስቶቹን ጃኪና አብነትን እና ዛይን ባንዶችን ይዤ ሄድኩት እኔ ነኝ። እርግጥ ነው ሆቴል ሄጄ ሁሉንም ውረዱ ብዬ ሳስወርድ ራስ ባንዶች ሲመጡ አይተዋቸዋል። ዛይን ባንዶች እነሱ ነበር። ሁለተኛ መኪና ለነሱ እዛው አዘጋጅቼ እነዛኞቹን ቀድሜ ነው ይዣቸው ሄድኩት እኔ። ተቀምጠዋል ያሉት ነበሩ።
አንድ ጥያቄ አለኝ። በጣም ይቅርታቸው። ለምን መሰላችሁ አንድ ነገር ልናገር።
እሺ አዲስ፣
እዛ ጋር የቆምነው ሁላችንም ህዝቡን ለማገልገል ነው። እሺ እሱ እንዳለው አለ ልበል፣ በጣም ከእውነት የራቀ ነው። ሚድናይት ላይ ከምሽቱ ማነው ከሌሊቱ 6:30 ባንዶቹንና ጃኪ ጎሲን ይዞ ሄዷል። ከሄደ እኛ እንግዲህ እስከ ቱ ማነው እስከ ሌሊቱ 8 አልተወሰድንም። ለምን እነዛ አልጀመሩም? ለምን ህዝቡን አናከብረው? ህዝቡን አክብረ ነው እነሱ ጀምረው እኛ ለምን አልተወቀስንም? ጃኪና አብነት አርብ ዕለት ማታ ተጫውተዋል እዛው አዳራሽ ላይ። ለህዝቡ አዲስ ሰዎች አይደሉም። ትናንትና የገባው ህዝብ እንዳለ አይቷቸዋል። ለዛ ነው ብዛ እየተጨመረው። አሁን ጎሳዬ ቢሰራ ኖሮ፣ ጎሳዬ በለቱ ቢኖር ኖሮ ጎሳዬ ከፋች ነበር የሚሆነው። የፕሮግራም አይሆንም። አዲስ አርቲስት ነው ለክሎዚንግ ላይት ብቻ። ሶ ብዙአየሁ የተመረጠበት ምክንያት አዲስ አርቲስት ስለሆነ ነው። እንዴት ነው አዲስ አርቲስት መጥቶ የሚከፍት? ሁለተኛ በሲኒየሪቲስ ብዙአየሁ ከነ ጃኪ በኋላ ያለ ልጅ ነው።
በፎርፋ አዲስ
ያለ ልጅ ነው።
ሁለቱን ጥያቄ ሰሎሞን ይመልስ። ለምን አልጀመሩም ቀድሞ ከሄዱ ዛይኖች የሚለውን መልስልን ሰሎሞን።
አሁንም የጀመሩት ዛይኖች ናቸው እኮ ህዝቡ ሲቆጣ ምርጫ ስላለ።
በስንት ሰዓት
ሌትም ቢሆን የጀመሩት?
በስንት ሰዓት አዲስ ጥያቄን ስማ፣ በስንት ሰዓት ጀመሩ?
የጀመሩበትን ሰዓት በእርግጠኝነት መናገር ባልችልም ህዝቡ ቅሬታ ሲያሰማ ወደ ቱ ምንድን ነው ከምሽቱ ሰዓት አካባቢ
ከሌሊቱ
ያ ቱተሪ የሆነው እንግዲህ ህዝቡ ቅሬታውን ህዝቡን የማረጋጋት ስራ እንዳልኳችሁ አንድ 30-40 ደቂቃ የሚሆን ወስዶ ነበረ ሰው ለማረጋጋት እና ስቴጅ ላይ ወጥቶ ስራ ለመጀመር። ስለዚህ የህዝቡ ቅሬታ በተነሳበት ሰዓት ገብተው
ሰሎሞን፣ አጭር መልስ ነው። ከምሽቱ 8:30 ተጀመረ፣ አለቀ። አጭር መልስ ነው።
አድማጭ ማየት የሚችለውን ነገር በሁለቱም እንግዶቻችን የቀረቡትን ነገር ተከታትለዋል፣ ለአድማጭ እንዲደርስ አድርገናል። ምናልባት አዲስ ደጋግማችሁ የምትሰሩት ስራ ስለሆነ ሌላ ጊዜ መሰል ችግሮች ሊገጥሙ ስለሚችሉ አሁን ያደረጋችኋቸውን ነገሮች ወደፊት ከሚደረጉ አንጻር እንድትመለከቱ እንፈልጋለን። ሙዚቀኞቹንም ድምፃውያኑንም ህዝብ መንገላታት የለበትም። ገንዘብ ከፍሎ ጊዜውን ወስዶ ለመዝናና መጥቶ ተንገላቶ መግባት የለበትምና ያንን የምንጊዜም ጉዳይ እናደርገዋለን።
ሰሎሞንም አዲስም ኃላፊነት የሚገባው ላይ ኃላፊነት ወስዳችሁ ለህዝቡ በቂ ማብራሪያ ስለሰጣችሁ አሁን እኔ እንደገባኝ የ34ኛው የፌዴሬሽኑ በዓል በተለየ ምሽቱ የማጠቃለያው ምሽት ለምን እና እንዴት እንደተበላሸ አድማጭ ግንዛቤ አግኝቷል። እናመሰግናቸዋለን።
እናመሰግናለን። እግዜር ይስጥልን።
እናመሰግናለን ይህን እድል ስለሰጣችሁ።
ሁለታችሁንም ጋሽ አዲሱንም አሉላንም ይህን እድል ስለሰጣችሁን ከልብ አመሰግናለን።
ሰለሞን እናመሰግናለን።
ሳታማሃኝ ብላ
የድንገት እንግዳ አለን ብለን የለ?
አዎ ቅድም ተናግረናል ጎሳዬ እንግዳችን እንደሆነ። እንኳን ደህና መጣ።
እንኳን ደህና ቆያችሁ። ቪኦኤ መቼም ያው ቤተሰብ ነን። ረጅም ጊዜም ሆኖናል የቤተሰብ ያህል ብንቀራረብም ትንሽ የመጠፋፋታችን ነገር እውነት ለመናገር በጣም ነው የተጠፋፋ ነው። ረጅም ጊዜ አድርገናል። አሉላ ጋሽ አዲስ ስላገኘኋችሁ በእውነት በጣም ደስ ብሎኛል።
እንኳን ደህና መጣ። ጎሳዬ አንድ ጊዜ ምን አለ መሰለህ፣ ኢንተርቪው ሲደረግ ትንሽ ሙዚቃ ዘፈን ትንሽ ዘፈን አሰማን አሉ። ባካችሁ እኔ እኮ ንግግር አስጠልቶኝ ነው ዘፋኝው ከሌላ ላይ ነው ሰርኳት። እንደዚህ እንዳትለን አሁን አንተን ይዘን ሙዚቃ ሳናሰማ እንደምንሄዳለን።
እኛ ምክንያታችን እቺ ጉንፋን ምናምን የምትባል ነገር እሺ፣ ግድ የለም እንጫወታለን።
ቀድሞ የተሰሙ ዜማዎች አድማጮች እንዲጠብቁ አድርገናል። የቀደሙ ዜማዎች ከአንተ ጋር የምናወራውን እንዲጠብቁ አልኩ እንጂ የሚጠበቅ ስራ አለ። ምናልባትም ወደኋላ በሰፊው የምናወራው ወይንም ደግሞ በሌሎች ፕሮግራሞቻችን በሰፊው የምንወያይበት ነው። ብዙ አመት ተጠብቀሃል። የተጠበቅከውን የጉጉቱን ያህል ስራህ ለአድናቂዎቹ ቅርብ እንዲሆን የሚፈለግ ይመስለናልና ፈታኝ ነው። ብዙ ጊዜ ጠፍቶ
አዎ፣ በእውነት ፈታኝ ነው ስራዬ። እንደ እግዚአብሔር ፍቃድ ያው ይህ ጥሩ እየሄደልኝ ነው። እኔ ትንሽ ያለመርካት ችግር አለብኝ። ምናልባት ታውቅ እንደሆነ አላውቅም። ከዚህ ይጀምራል የኔ ስሜትና ለሙዚቃው ደግሞ ምን ያህል ልጠነቀቅ የምችልበት አይነት ሁኔታ ነው ያለው። ዞሮ ዞሮ ግን እንደ እግዚአብሔር ፈቃድ አሁን ስራውን ሰርቼ የጨረስኩ ነው ያለሁት። ማስተሩን እንግዲህ ከያዝኩ በኋላ ለህዝብ ማድረስበት ሁኔታ ሊኖር ይችላል።
የረካበት ቦታ ደርሰሃል?
አዎ፣ ጥሩ ነው ያለሁት።
ምን ያህል ፍጥነት?
አይ ከአሁን በኋላ እንኳን እንዲያው ግድ የለም ይውጣ፣ ብፈጥን ደስ ይለኛል።
ወደፊት ግን አሉ እንደጠቋሙ በሰፊው ካንተ ጋር ለሚኖረን ውይይት ለእግረ መንገድህን ቃል ትገባለለት።
በሚገባ
ወደ ተንሳንበት ጉዳይ መሄድ እንችላለን።
የቀደሙ መንደርደሪያዎች ናቸው ዛሬ አንተን ምናልባትም ወደ ኢትዮጵያ እየተመለስክ ባለህበት የመጨረሻ ደቂቃ ላይ ያገኘንህ። በሲያትል ዋሽንግተን በተካሄደው 34ኛው የኢትዮጵያውያን በሰሜን አሜሪካ የስፖርት ፌዴሬሽን አመታዊ ዝግጅት ላይ በመዝጊያው ዕለት በተለይ እንደምትጫወት ተጠብቆ ነበር። ያ ሳይሆን ቀርቷል። በጊዜው በተወሰነ ደረጃም ቢሆን ያነጋገረ ይመስለኛል። በምክንያትነት የተሰጡ የተለያዩ ሁኔታዎች አሉ። አንተ እንዴት ተቀበልከው? እንደምትጫወት ተነግሮ ሲሰረዝ ምን ማለት ነበር ለአንተ? ምንድን ነው የተሰጠስ ምክንያት?
አዎ፣ ስለዚህ ጉዳይ እንግዲህ መናገር ካለብኝ በእውነት እኔ እጅግ በጣም በጣም አዝኛለሁ ስለተፈጠረው ነገር። እኔ ከአዲስ አበባ ከሀገሬ ስመጣ ምንም አይነት ችግር፣ ምንም አይነት ውዥንብር፣ ምንም አይነት ጣጣ እንደሌለና ከአድናቂዎቼ ጋር በፍቅር በጥሩ ሁኔታ በሰላምና በጤና ተገናኝቼ ስራዬን መድረኬ ላይ በጥሩ ሁኔታ ፐርፎርም አድርጌ ለመመለስ ነበር እቅዴም። ኪንግ ሶሎ ፕሮዳክሽን ከተባለው ድርጅት ጋር ተነጋግሬ ነው የመጣሁት። እንግዲህ ይህ ድርጅት ደግሞ ከፌዴሬሽኑ ጋር ነው ኦልሬዲ ስራውን የያዘውና ክሎዚንግ ናይት ላይ እንደምሰራ ነው የተነጋገር ነው። እኔ ማንንም መውቀስ አልፈልግም። በመሰረቱ ጀግና ነው ብዬ ማስበው እኔ ጊዜ ነው ታይም ጊዜን ነው። አሁንም የጊዜ ጀግና ጊዜ ያገናኘናል። እኔ በፌዴሬሽን በማኔጀሪ በቀደመ አማካኝነት ከፌዴሬሽን ፕሬዚዳንቱ የተሰጠውን ቃለ መጠይቅ አይቼዋለሁ። ለፌዴሬሽኑ በ2012 በፈረንጆች አቆጣጠር በዳላስ ከተማ ላይ ያለምንም ክፍያ በነጻ ያገለገልኩበት ሁኔታ አለ። ይህንን ውለታ ሳይቆጠርልኝ ምንም እንዳልሰራው በዛ መልኩ አስተያየት ስለሰጠ ትንሽ ከፍቶኛል እውነት ለመናገር። ሲጀመር አሁንም ደግሞ በሲያትል ከተማ ላይ ከአድናቂዎቼ ጋር እንድገናኝ በሩን መክፈትም የነበረበት ፌዴሬሽኑ ነው ብዬ አምናለሁኝ። እኔ ልክ እዛ እንደገባሁኝ አንድ መናገር ያለብህ ነገር ካለ የሚል ነገር እንግዳ ነገር ነው የሰማሁት በመሰረቱ። ያ ነገር ደግሞ ለእኔ እስጤ ስላልተዋጠልኝ ከመስራት እንድቆጠብ አድርጎኛል። በሌላ አነጋገር መድረክ ላይ እንዳልወጣ የተደረግኩበት ሁኔታ አለ ማለት ነው በፌዴሬሽን። እኔ ከማንም ጋር ምንም አይነት ጉዳይ ምንም አይነት ጸብ የለኝም።
ለአድማጭ ጎሳዬን የምናቀርባለን ስላል ፌዴሬሽኑ መዝጊያ ምሽት ላይ አንተን ስም ስለተነሳ የራስ ባንድም እንደተነሳ ሁሏል ድን ነው እስቲ ጎሳዬ ራሱ ይናገር ብለን ነው እንያቀረብን። እስቲ ንገረን፣ የፌዴሬሽኑ አመራሮች አቶ ጌታቸውም ራሱ ምን አናገረህ? አንተ ምን አልክ?
ከፌዴሬሽኑ ፕሬዚዳንት ጋር እኔ አልተነጋገርኩም። እኔም እንግዲህ ከአገሬም ስመጣ ጀምሮ ያው ከኪንግ ሶሎ ፕሮዳክሽን ጋር ነው የተገናኘሁት። እሱ ነው በመሀል እንግዲህ ከፌዴሬሽኑ ጋር ኮንታክት እያደረገ እኔ መድረክ ላይ ለአድናቂዎች የስራዬን እንዳቀርብ በዝግጅት ላይ ነበርኩት ማለት ነው። እና እንግዲህ ይህ ልጅ ሲነግረኝ ይቅርታ ጠይቅ በሚመስል አይነት መልኩ መድረክ ላይ ከመውጣት በፊት አንድ ነገር መናገር አለብህ አይነት የሚል መልእክት ነው ለእኔ ደረሰኝ። ይህም ደግሞ እሱ ልጁ በራሱ ያመጣው አይመስለኝም፣ ከዛ የሰማውን ነው ይዞት የመጣው። እኔ እንግዲህ ላልገባኝና ላላመንኩበት ላልተገለጸልኝ ነገር መድረክ ላይ ወጥቼ ይቅርታ ልጠይቅ የምችልበት አንዳች ምክንያት የለኝም ብዬ ነው የዘጋሁት። ከዛ በኋላ እንግዲህ መድረክ ላይ መውጣት እንደማልችልና መስራት እንደማልችል ተነገረኝ።
መቼ የተነገረ?
የዛኑ ቀን ቅዳሜ በዚህ ሰዓት አቆጣጠር በእናንተ ሀገር ከሰዓት 10:30 ገደማ ነው የተነገረኝ። እኔ እንግዲህ በዛ ሰዓት እንግዲህ ራሴን አዘጋጃጅቼ ለሳውንድ ቼክ እየተዘጋጀው በነበርኩበት ሰዓት ላይ ነው ይሄ ነገር የተነገረኝ። እንግዲያው ይሄ ከሆነ አልኩት፣ ማንኛውም ነገር ማናገር የምትፈልገው ነገር ካለ ከማኔጀሬ ከቀደመ ጋር ልትነጋገር ትችላለህ። የኔ ውሳኔ ግን ይሄ ነው። ምንም በማላቀው ነገር መድረክ ላይ ወጥቼ ከአድናቂዎቼ ጋር በፍቅር በሰላም በጥሩ ጨዋታ ከመገናኘት ውጪ ሌላ ልል የምችለው ነገር የለም ብዬ ነው የዘጋሁት።
ማን ነበር ባንድህ?
ራስ ባንዶች ነበሩ።
ራስ ባንድ ጋር የተነጋገረች የተወያያችሁት ነገር አለ በዚህ ጉዳይ ላይ?
ከራስ ባንዶች ጋር አዲስ አበባም እያለሁ ጀምሮ ስለ ስራው መጠናት እንዳለበት ያው እነሱም በጥሩ ዲሲፕሊን እንደሚሰሩልኝ ተነጋግረን ነው። ምናልባት ታስታውሱ እንደሆነ የዛሬ አመት ከምናምን በፊት ከነሱ ጋር ቱር ነበረኝ። አንድ አራት መድረክ ኮንሰርት ሰርቻለሁ እና ውጤታማም ነበረ፣ ቆንጆ ነበረ። ያንንም ተሞክሮ ግምት ውስጥ በመክተት ቆንጆ ጊዜ ይኖረናል ብለን ለአሪፍ ስራ እንዲዘጋጁ ተነጋገርን። ስለ እኔ ስራ ነው የምንነጋገረው የነበረው። መድረክ ላይ እስከምንገናኝ ድረስ ያለው ሂደት ይሄ ነበር።
እንግዲህ የተነሳውን ጥያቄ በተመለከተ መልስ ምን እንድሰጥ ነው የጋበዝን? ከዛ አለፍ ብለን ስለ ሙዚቃ፣ ስለ መጪው ስራዎች እንዲሁም አሁን ስላለው የሙዚቃ ሁኔታ መወያየት እንፈልጋለን። ዛሬ ምጥን ሰዓት ነው እናያለን። ሰፊ ውይይት
ከፌዴሬሽኑ ጋር በተያያዘ የተነሳውን ነገር ከአንተ ለመስማት ነው።
እውነት ነው
አቶ ጌታቸው፣ አንተ እንደጠቀስከው ጥያቄውም ሲቀርብልን ያለአግባብ ጎሳዬ ስሙ ተነስቷል ስለተባለ ምንድን ነው ለማለት ነው። ገልጠህልናል።
ለራሴ ድል ስጥ። እንግዲህ ይህ ነገር ከተፈጠረ ጊዜ ጀምሮ በእውነተኛነት እምነት አይሸጥምና እምነታቸውን ባለመሸጥ ከጎኔ ቆመው ሲያበረታቱኝ፣ ሲያጽናኑኝ፣ አይዞ ይህ ቀን ያልፋል፣ እግዚአብሔር ያክብርህ፣ በጣም እንወዳሃለን፣ እናከብረሃለን ላሉኝ አድናቂዎቼ፣ በስልክ መልእክት ለሚደርሰኝ ሁሉ በዚህ አጋጣሚ ማመስገን እፈልጋለሁኝ። እምነታቸውን ላልሸጡ ጋዜጠኞች፣ ጦማሪያን በአጠቃላይ በእውነት እግዚአብሔር ያክብራችሁ ማለት እፈልጋለሁ ይህንን ነገር መናገር። ምክንያቱም ይህንን ጉዳይ እኔ ብቻዬን አይደለም የታገልኩት፣ አብረው ቆመው ከጎኔ የታገሉልኛሉ። በቅጽል ስሙ ሚስተር ኬ ለዋለው ቀደመን ጨምሮ በጣም አመሰግናለሁ። አሉላ ጋሽ አዲስ ይህን እድል ስለሰጣችሁኝ ማመስገን እፈልጋለሁኝ በእውነት።
አንተም መጥተህ ስላብራራህልን በጣም እናመሰግናለን። የወደፊት ቀጠሯችን እንደተጠበቀ ነው። ሰፊ ውይይት አለን።
አዎ፣ ስራውን እንግዲህ በጥሩ ሁኔታ እያገባደድኩ እንደመሆኔ መጠን ከአዲስ አበባ ከተመለስኩ በኋላ እንደገና ወደዚህ እመጣለሁ። ኒውዮርክ ላይ የጀመርኩት አንድ ሁለት ስራዎች አሉ። እዛም በኒውዮርክ ከተማ ላይ ዲጄ መንጌ ታውቁታላችሁ፣ በእሱ አማካኝነት ከተለያዩ የውጭ ሀገር ሙዚቀኞች ጋር እየሰራሁኝ ነው። ሌላ ኤክስትራ ስራዎች ማለት ነው። እና ተመልሼ ማስተሩን ለመስራት እንደገና ወደዚህ ስለምመጣ እንገናኛለን።
ከግሩም የሙዚቃ ስጦታዎች ጋር በትኩሱ መልሰን እናገኘሃለን። ጎሳዬ ተስፋዬ
እንኳን ደህና ቆያችሁ። በጣም አመሰግናለሁ።
ሳታመካኝ ብላኝን ለመስፈን ፈልጋለሁ። የአዲስ አበባ መስኮት
ሊከፈት ነው።
ገርበብ ብሏል። እንግዳችን ይታያል። ንጉሴ እንዴት አመሸ?
እንደምን አመሸ? እንደምን ሰነበት ንጉሴ?
እንዴት አመሻችሁ አሉላ እና አዲሱ? ደህና ነኝ። መስኮቱ ገርበብ ብሎ ነበር፣ አሁን ደግሞ ወለል ብሎ ተከፍቷል።
እስኪ በል እንግዲህ።
በጣም አመሰግናለሁ። እንግዲህ ከፈቀዳችሁልኝ ልግባ።
መልካም ጎራ በላ።
ደስ ይለኛል። ታላቁ የስፖርት ሰው ነቃቸው ተሰማ ካረፉ የፊታችን ቅዳሜ ነሐሴ 13 ቀን 30 ዓመት ይሞላል። የኚህን ሰው ታሪክ በተመለከተ ለየት ያለ ከዚህ በፊት በኢትዮጵያ ሬዲዮም የሌለ ድምፅ ፈልጌ አግኝቼ ስለ እሳቸው እንደ ማስታወሻ የምትሆን ነገር መስራት ፈልጌያለሁ። እዚህ ነገር ውስጥም የተለያዩ ሚዲያዎች በከፍተኛ ደረጃ ዝግጅት እያደረጉበት ነው። ቀደም ምን ብዬ ነው እንጂ በለቱ ሊሄድ ይችል ነበር፣ ግን መቅደም አለበት የሬዲዮ መጽሔት ፕሮግራም።
ልክ ነው። በሂደቱ ደግሞ አዲስ የሚገኙ ነገሮች ካሉ የልጃቸውን የታደለ የድነቃቸውንም ዝግጅቶች የእሳቸው ድረገጽ አለ። በጊዜው የሚገኝ ነገር ካለም ደግሞ ባይሆን ትመለስበታለህ።
አለ እንዳለ አውቃለሁ፣ እየተዘጋጁ እንደሆነ አውቃለሁ። ይህኛ እንግዲህ እንደ ዋዜማ ይሆናልና ጥሩ ነው በጣም አሉላና አዲሱ።
ፌዴሬሽኑን የማቋቁመው
የንጉሴ ፕሮግራም ሰዓታችን ሊያልቅ ነው። የሚያጓጓ ለየት ያለ ድምፅ ነው የያዘው። ሰሞኑን የራዲዮ መጽሔትን ሳንጠብቅ ንጉሴ እንዳለው በዋዜማው እናሰማለን። አድማጮች፣ ሰዓት ስላለቀ ይቅርታ እንጠይቃለን። የንጉሴን ግሩም ዝግጅት ጠብቁ። አሁን ለማጠቃለያ ለስንብት የሚሆነን ዜማ አሰምተን እንወጣለን።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19ና 22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ
ፕሮግራሙን ከቀነባበረልን ንጉሡ ታምሬ፣ የራዲዮ መጽሔት አዘጋጅና አቅራቢዎች ደግሞ አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን።
ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.